ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ከኦቲዝም ጋር የሚኖሩ ሰዎች ልክ እንደማንኛውም ሰው መማር፣ መስራትና የራሳቸውን ኑሮ መምራት እንደሚችሉ የተለያዩ ጥናቶች ያመለክታሉ። ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት ውስብስብ የድገት ሁኔታ ያጋጠማቸው ሰዎች ችግሮችን በልዩ ሁኔታ ለመፍታት ባላቸው አቅምና ቀጥተኛ አቅራር ምክንያት ለአንዳንድ ስራዎች ተመራጭ ሊሆኑ እንደሚችሉ የሚያሳያሉ። ሆኖም ፍላጎታቸውን መረዳትና ተገቢውን ድጋፍ ማድረግ የስኬታቸው ቁልፍ ነው። ይህንን የተመለከተውን ዘገባ ስምኝሸ ቆይ እንደሚከተለው ታሰማናለች።
ላለፉት 17 ዓመታት ከኦቲዝም ጋር የኖረው ናታን ብስክሌት ሲነዳ፣ ቤት ሲያጸዳ፣ እቃ ሲያስተካክል ወይም ቃላቶችን አውጥቶ ስሜቱን ለመግለጽ ሲሞክር ማየት ለወላጆቹ ትልቅ ስኬት ነው። ምክንያቱም እናቱ ራሄል አባይነህ እንደምትለው ናታን በሁለት ዓመት ከስምንት ወሩ የኦቲዝም እክል እንዳለበት የነገራቸው ሐኪም የእድሜ ልክ በሽታ ነው፣ ተስፋ ቁረጡ በሚል ተስፋቸውን ሊያጨልሞ ሞክሮ ነበር።
ስንገባ ኦቲዝም አለበት ሲቪየር ነው እና የእድሜ ልክ የወላጅ በሽታ ነው፣ እንደዚህ ሆኖ ነው የሚኖረው፣ ካገኘሽ በቃ ሌላ ምንም አላለ። ትምህርት ቤት ካገኘሽ ፈልግለት፣ ትምህርት ቤት ግን ቦታ የለም። እና በጣም አዘንኩኝ። እንዴ ዶክተር ሪኩ እግዚአብሔርን ማመን ሰው ነኝ እና አይከብድም ወይ ኤቲክስ ውስጥ ይፈቅድልሃል እንዲ ለማለት ኦቲዝምን ስለማታውቂ ነው ስትታወቂው ልክ እንደሆንኩ ይገባሻል። ባለቤቴ ማብሮኛለ ደንግጦ ነበር የሚያየው። ተያይዘን ወጣን። በቃ አለቅሳለሁ አልቃሻ ነኝ በደንብ ለይ።
ራሄል ኖኖ እያለች በፍቅር የምትጠራው ሁለተኛ ልጇ ናታን ሲወለድ ኦቲዝም ስለሚባለው ከአንጎል እድገት ጋር የሚያያዝ እክል ምንም የምታውቀው ነገር አልነበረም። ነገር ግን ከሌሎቹ ሁለት ልጆቿ በተለየ ሁኔታ የሚያሳየው ባህሪ ጥያቄ ይፈጥርባት ነበር።
ለምሳሌ ኖኒ ስትዩ ሲፈልግ ነው 10 ጊዜ ብትጠሪው ሁለቴ ዞር ካለልሽ ጥሩ ነው እና አንድ ቦታ ላይ 3 ሰዓት 4 ሰዓት ይቀመጣል። የሚደረድራቸው ጫማ ቤት ውስጥ ጫማ ይወዳል እና ጫማ ሰብስቦ መደርደር ነው። ያለ ምክንያት ይስቃል፣ ያለ ምክንያት ያለቅሳል፣ የአይ ኮንታክት የለውም ምንም እና አንዳንድ ጊዜ እጁን ይነክሳል። ከጊዜ በኋላ ስፔሻሊ ከአንድ አመት በኋላ ኃይለኛ የሆድ ድርቀት፣ እንቅልፍ አለመተኛት። በደንብ በቃ አንድ ልጅ እያደገ ሲመጣ ብለሽ የምጠብቂያቸው ነገሮች በሙሉ እሱ ጋር የሉም።
ከህፃናት የነርቭና የእድገት መታወቅ ጋር ከሚያያዘው ኦቲዝም ጋር የሚወለዱ ልጆች በአብዛኛው የተግባቦት ማህበራዊ ግንኙነትን የመመስረትና ሀሳብን በአግባቡ የመግለጽ ችግሮች ይታዩባቸዋል። እንደ እክሉ ደረጃና መጠንም እንደ እንቅልፍ ማጣትና የሆድ ህመም ከመሳሰሉ ህመሞች ጋርም ሊዛመድ ይችላል። ራሄል የልጇን ችግር ማወቅ መቻሏና ችግሩን ተቀብላ ለመፍትሄው ራሷን ማዘጋጀቷ ናታን ዛሬ ለደረሰበት ስኬት ዋና መሰረት መሆኑን ትናገራለች።
አሁን ኦቲዝም አለበት ሲባል ለወላጅም ጥሩ ነው፣ ለልጁም ጥሩ ነው። አንደርስታንድ ታርጌት ልጅሽ ያለበትን ነገር አለማወቅ ነው ከባድ። አሁን አንዳንድ ወላጅ ቶሎ አክሰፕት ሳያደርጉ ሲቀር ምን ያህል ልጁን እንደሚገሉት፣ ምን ያህል እነሱስ እንደሚጎዱ። እኔ እኮ ኦቲዝም መሆኑን ባላቅ ኖሮ ከነ ድርቀቱ ስንት አመት ይጓዛል ልጅ ከነ ሆድ ህመሙ። የእኛ ስለክ 3 ወር ሆዱ በታጠበ ቁጥር ያለው እና አለማወቅ መፍትሄ አይደለም።
ራሄል አሁን ከራሷ ልጅ አልፋ በመቶዎች ለሚቆጠሩ ከኦቲዝም ጋር የሚኖሩ ልጆች ህይወት መቀየር ምክንያት የሆነውን ነህሚያ የኦቲዝም ማዕከል ከከፈተች 13 አመታትን አስቆጠረች።
አንደኛ በጣም የተጎዱ፣ ሁለተኛ አመጣጣቸው ራሱ ወስደሽ ጣይልኝ። አብዛኛው ወላጅ በቃ እኔ ሳላየው ያው እናትነት አለ አይደለ፣ ወስደሽ ጣይልኝ እኔ ሳላየው በቃ ከአቅሜ በላይ ነው አቅቶኛል አይነት ነገር ነው። ተስፋ መቁረጥ፣ ይለወጣል ብሎ አለማሰብ፣ ያንን አስሬው ነው ሙለው። ይሄ በቃ የመሰላቸት የመማረር አይነት ነገር ነው።
ነህሚያ ውስጥ የብዙ ሺህ እናቶች እንባ ታብሷል። የበርካታ ልጆች ህይወትም ተቀይሯል። ከ30 በላይ ልጆች በተደረገላቸው ተገቢ የሆነ ድጋፍ፣ ስልጠናና ክትትል መሻሻሎች አምጥተው ወደ መደበኛ የትምህርት ተቋማት መቀላቀል መቻላቸውንም ራሄል ትገልጻለች።
ለመሪያ እኮ ፖፖ ብሎ በደስታ ነው የሚነግሩ። ከዛ በኋላ አትይዣቸው ለውጥ እንደሚያመጣ አንድ ስቴፕ ካሳየሻቸው የሚቀጥለው እነሱ ራሳቸው ይሰሩታል። ለምን እስከዛሬ ድረስ ከእድሜ ያረጋቸው ሰው ነው ይደለው? አብራ ተጠብቀዋለች እኮ አብራ ተይዘዋለች ምንም ምንም ቢሆን ግን አብራ ተጠብቀ አብራ ማስተማር እንዳለባት ነው እናሰለጠናት።
በተባበሩት መንግስታት ድርጅት ጥናት መሰረት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት የአእምሮ እድገት መዛባት እክል በአለም ላይ ከሚወለዱ 100 ህፃናት አንዱ ላይ ይከሰታል። ሆኖም ብዙዎቹ ኦቲዝም ያለባቸው ሰዎች ነገሮችን በተለየ መንገድ በማየት ልዩ ትኩረት በመስጠት በስዕል በሙዚቃና ሌሎች የትምህርት አይነቶች ብቃት እንዳላቸው ማስመስከር ይችላል። በአለም ዙሪያ ትልቅ ደረጃ መድረስ የቻሉት የማይክሮሶፍት ባለቤት ቢል ጌትስና የቴስላ ኩባንያ መስራች ኤሎን መስክም ለዚህ ተጠቃሽ ናቸው። አዜባ ታሮ በዩናይትድ ስቴትስ የኢትዮጵያና የኤርትራውያን የልዩ ፍላጎት ማህበረሰብ መስራች ስትሆን ከኦቲዝም ጋር አብሮ የኖረው የ22 ዓመት ልጇ በተለያዩ ሱቆች ውስጥ ተቀጥሮ ሰርቷል። አሁን ደግሞ በኮምፒውተር ዲጂታይዜሽን ሙያ ሰልጥኖ በሆስፒታል ውስጥ እንደሚሰራ ተናገራለች።
አሁን አንድ ጊዜ ምን ይሆናል አንድ ልጅ ተመጣና ልጆች ኮምፒውተር ልጅሽን ኮምፒውተር ላስተምረው ትለኛል። ታረባክሽ እኔ ልጅ ኮምፒውተር በቃ ሳቆጣ ልጅ ልሽ ማለት ስትወስቶ ለምን ጎበዝ አይሆን እኛ በቃ ራሳችን ተደነቀ። ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት ማል የኛ ወላጆች አላፊነት ነው። እያንዳንዱ ልጅ በተማረው መጠን ነው የሚያድገው። ምንም አይነት ሰገር ልጅ ቢሆን አድጎ ሰክሰስፉል የመሆን ቻንስ አለው።
ኮቲዝም ጋር የሚኖሩ ልጆች ካላቸው አቅምና ፍላጎት ተነስቶ ተገቢው ድጋፍ ከተደረገላቸው ትልቅ ቦታ የመድረስ አቅምና ችሎታ አላቸው የምትለው አዜብ የዛ ዋና ኃላፊነት ግን ኮላጆቻቸው እንደሚጀምር ታሰምርበታለች።
ሌቭል 3 የመጨረሻ ኢምፓክትድ ሆኗል ምትዩ ልጅ እንኳን ትሬን ከተደረገ የተወሰነ ነገር መስራት ይችላል። እድገቱ እንደሌላኛው ቶሎ አርቆ ወዲያው ስራ ውስጥ ሊገባ ይችላል ይሆናል። ኢት ማይ ቴክ ታይም በትግስት ግን አንድ ነገር ላይ በደንብ ፎከስ አድርገን ካልተጠናቸው በደንብ በእኛ መስራት የሚችሉትን ነገር መስራት ይችላል። ኮኪንግ ሊሆን ይችላል ወይም አትክልት ውስጥ መስራት ሊሆን ይችላል ወይም አኒማሎችን መጠበቅና ኬር ማድረግ ሊሆን ይችላል። ምን ውስጥ መግባት እንዳለበት እኛ ወስደን ካላሳየነው በስተቀር ማወቅ አንችልም። ግን ያ የሚወደውን ነገር ስናገኝለት ማሳደግ እንችላለን። ግን መጀመሪያ ለዛ ነገር ይችላል ልጅ ይበቃል ይችላልን ማለት መጀመር አለበት።
ራሂልም ለዚህ ምስክር ናት። በነህሚያ ውስጥ ከመታገዛቸው በርካታ ልጆች ጋር ትክክለኛውን ድጋፍ እያገኘ ያደገው ናታን ዛሬ አይችልም ይባል ከነበሩት ውስጥ አብዛኞቹን ማድረግ ይችላል።
አሁንኛ ሀገር ያው ምንም አክሰስ የለም እንጂ ምን ፈተናቸው ነው ምንም እንጠብቀው እንጂ በሌላው ዓለም እኮ ብዙ ደረጃ የደረሱ ልጆች አሉ። በየየ ብዙ ብዙ አይደል እና ቢል ጌትስ እና ሞዛርት ብዙ የሚጠቀሱ አለ። እስራኤል ውስጥ የጦሩን እንትን ራን የሚያደርጉ እንግሊዝ ሀገር ውስጥ ብዙ የሚጠቀሱ ኦቲዝም ያላቸው ልጆች አሉ። ወደ እኛ ሀገር ስናመጣና አሁን ላይ እነዛ ልጆች ማየት ያልቻል ነው። ለምን ከልጅነታቸው ከተሰራባቸው በቂ ማቴሪያል በቂ ስልጠና በቂ እንትን ካገኙ ከማናችንም የተሻለ ጭንቅላት ይዘው ወደዚህ ምድር እንደመጡ ሁሉም ሰው ምስክር ነው። ስለዚህ የነዚህ ልጆች ጭንቅላት የነዚህ ልጆች አመለካከት እንዴት እንጠቀምበት በሚለው ህብረተሰቡ ሁሉ ፎከስ አድርጎ ቢሰራ በጣም ውጤታማ እንሆናለን ብዬ አስባለሁ።
ከኦቲዝም ጋር የሚኖሩ ልጆችን ለስኬት ለማብቃት የመጀመሪያው መንገድ ወላጆች አይችሉም የሚለውን ከጭንቅላታቸው ማውጣታቸው ነው የምትለው አዜብ። ማህበረሰቡም ልጆቹ የማህበረሰቡ አካል መሆናቸውን ተቀብሎ የሚገባቸውን ድጋፍ ማድረግ ይኖርበታል ትላለች። በተለይ ደግሞ ትምህርት
ነፃ ነው ለሁሉ ኢትዮጵያዊ ከተባለ ሁሉ ኢትዮጵያዊ ያንን ትምህርት የሚያገኝበት መንገድ መከፈት አለበት። ሁሉ ኢትዮጵያዊ እንኳን አንቺ ደግሞ ለኦቲስቲክ ልጆች ፕሮግራም ካልተከፈተት ያለሽ ቲፒካሎች እንኳን ሳያገኙ ምን ማለት ነው? ይሄ በእግዚአብሔር አይን ሁላችንም የእግዚአብሔር ልጆች ነው። ሁሉም በተማረው መጠን ለዚህ ዓለም ኮንትሪቢዩት የሚያደርገው ነገር ይኖራል። ግን ልናስተምረው ፈቃደኛ ከሆነ
ራሂልና አዜብ ከኦቲዝም ጋር የሚኖሩ ልጆቻቸውን ለስኬት ለማብቃት የሄዱበት ጎዳና ፈተና የበዛበትና ብዙ ችግሮችን የተጋፈጡበት ይሁን እንጂ የደረሱበት ስኬት ግን ለብዙ እናቶችና ህፃናት መልስ ሆኗል። ከራሳቸው አልፈው ለሌሎች በዚህ ህክል ውስጥ ለሚያድጉ ልጆች የስኬት መጀመሪያ መንገድ ሆነው እያገለገሉ ነው። የሁለቱም ምክር ደግሞ ከኦቲዝም ጋር የሚኖሩ ልጆች የራሳቸው ልዩ ጥንካሬዎችና ችሎታዎች ስላሏቸው የስኬት መንገዳቸውን እንክፈትላቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ ቀጣዩ ዘገባ ስንሻገር በዩናይትድ ስቴትስ ከሚገኙ አንጋፋ የትምህርት ተቋማት መካከል አንዱ የሆነው ዩኒቨርሲቲ ኦፍ ሜሪላንድ ኢትዮጵያንና ኤርትራን ተማሪዎች ማህበር ከሰሞኑ ልዩ የባህልና የትውውቅ ዝግጅት አከናውኗል። የዩኒቨርሲቲ ወቅቱና የቀድሞ ተማሪዎች በተሳተፉበት በዚህ ዝግጅት ላይ ከቀረቡ ኪናዊ ትርኢቶች ጎን ለጎን በተማሪዎችና በስኬታማ ተቋማት መካከል ያለ ተስስርን የሚያጠናክሩ አፍታዎችም ተስተናግደዋል። ዘገባውን በመቀጠል እናቀርብላችኋለን። በሳምንቱ ሳምንት መገባደጃ ላይ አዳዲስና ነባር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነቤተሰቦቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል በአንደኛው ተገናኝተዋል። አብዛኛው በባህላዊ አልባሳት የደመቁት ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመራቸው አይደለም። በግቢ ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ ዓመታትን እንዲሻገር ሲሰራ ቆይቷል።
This is the 18th year.
የዛሬው ዝግጅት በየአመቱ የሚከናወን ነው። 18ኛ አመቱን ያከበረው ይህ ዝግጅት በግሌ በጣም የምወደው መርሃ ግብር ነው። አመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከአመት አመት እያደገ የመጣ ዝግጅት ነው። ዋናው አላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስላንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ አላማን ሰንቋል።
የሰማችኋት የማህበሩን አጋር ፕሬዚደንት ያኤል ቢሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም ኢትዮጵያና ኤርትራውያን ተማሪዎችን በማቀራረብና ለሚገጥማቸው ችግሮች የጋራ መፍትሄን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች።
Our organization is that we prioritize community, charity and culture.
ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅኝት እናደርጋለን። 12 ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን 16 የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በእነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን፣ የቀለም መድሎን፣ ጎጠኝነትን የመሳሰሉ ነገሮችን እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን፣ አንዳንዴ ደግሞ ሀሜትን እንሞካክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከነዚያ መካከል አንዱ ነው።
University of Maryland ውስጥ የሚገኘው ኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ህዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበረ። በወራት የለፉበትን የባህላዊ ዝዋዜ ትዕይንት ካቀረቡት መካከል ኢዲዲያ ብራኪንስ እና ሮቤል አክሊሉ ይገኙበታል።
ለእኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ ዓመቴ ነው ሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ ውስጥ። ከዚህ በፊት ሞጋሚ ኮሌጅ ነበር ሁለት ዓመት የተማርኩት እና ትራንስፈር ሳደርግ አዳዲስ ሰዎች ናቸው ካምፓስ ውስጥ ለመኖረው በጣም ከባድ ነው ሰውን ለመተዋወቅ እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆን ሁሉ ረድቶኛል። ብዙ ዓላማዎች አሉ። ዛሬ ራሱ የምንረዳው ቢላ ብድሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነው እና ይህን ሁሉ ለመስራት ረድቶኛል። አዳዲስ ነገሮችን እንዳለምም ረድቶኛል። በጣም
ከመጀመሪያ ጀምሮ ነው መሳተፍ የፈለኩት፣ ግን በደም መሳተፍ የጀመርኩት በሁለተኛ ዓመቴ ነው እና አሁን ሶስተኛ ዓመቴ ልጨርስ ነው እና መሳተፍ የፈለኩት በቃ ባህሌን በደም ማወቅ ስለምፈልግ ነው እና ጭፈራው፣ ሙዚቃው፣ ባህሉን፣ ሰዎችን፣ ቋንቋውን ሁሉ በቃ ስላደኩበት ኮሌጅ ውስጥም ያንን ነገር ነው የፈለኩት እና ያንን ነገር ያገኘሁት በኢሳ ነው በኢትዮጵያን ኤርትራን አሶሲሽን ማለት ነው።
በዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ሌተን በላይና ያፌት ታደለ በበኩላቸው የማህበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው
ቆጥሩታል።
ለኢትዮጵያውያንና ኤርትራውያን ተማሪዎች ስለ ራሳቸውና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋራ ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋራ ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን ኤርትራውያን ባልንጀሮቻችንን ስናይ አብረናቸው ስናሳልፍ ስንተዋወቅ አገር ቤት ባንሆንም የኢትዮጵያን የኤርትራን ትንሽም ቢሆን ከፋይ ናሙና ይሰጠናል። ከማህበሩ መልካም ነገሮች አንዱ በዩኒቨርሲቲ ውስጥ ያሉ ከባህላቸው የራቁ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጠቀሜታ ነው። የራስን ባህል ለመማር ትልቅ የመሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከአገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከሆንክና መሞከር ከፈለግ በዚህ ረገድ ከሚያግዘው ቡድን ወይንም መሰል ተቋም ጋር በማናቸውም መንገዶች መቀላቀል ይገባል።
ተማሪዎች መሰል ኪናዊና ባህላዊ ዝግጅቶችን እንዲሁም ማህበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ስጋት በማያደናቅፍ መልኩ እንደሆነ ይናገራሉ። ይህንን ማድረግ ግን ቀላል ስራ እንዳልሆነ የማህበሩ አጋር ፕሬዚደንት ሶፊያ ውድን ትናገራለች።
የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዚዳንትነት ስራዬንና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል። እንደዚህ ላለው መርሃ ግብር ራስን ማደራጀት ላይ ይበልጡኑ መስራት አስፈልጎኛል። ለማህበረሰባችን አባላትም አንዳንዴ መመክረው ቅድመ ዝግጅት እንዲሰሩና ከማህበሩ ውጪ ባሉ መስኮች ራሳቸው እንዲደራጁም ነው። ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙበት ቢሆንም በሙያዊ ትስስርና የሥራ ዕድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋ ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በመወደው በዚህ መሰናዶ ላይ አባሎቻችን ህይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል።
ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና ኤርትራ ተማሪዎች ማህበር አመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ በአሁኑ ሰዓት ለሌሎች አርያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያውያንን በማገዝ ላይ የሚገኘው ዶክተር ቢንያም ሁንደተው ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው።
የኦርጋናይዜሽን ስማችን ቢላቭድ ሚሽን ይባላል። ከጀመረ ነው 2-3 ዓመት ሆኖታል። የኛ ኦርጋናይዜሽን ሳውዲ አሜሪካ ውስጥ ነው እና ከጀመረን 2-3 ዓመት ሆኗል እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን ሶሻል ወርከሮችን ኢንተርቪው አደረግናቸው። ኢትዮጵያ ውስጥ እና አፍሪካ ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች? እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ፣ ኪሞቴራፒ ኤክስፔንሲቭ ስለሆነ። እና ይህን በተነሳኛ እዚህ ያለን ወጣቶች ሐኪሞች ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አደረግን። ከጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ ኢን ሾርት አማውንት ኦፍ ታይም። ደግሞም ወላጅም ደግሞ የወላጅ ጭንቀት ቀንሷል። ወላጅ ለዛ ህጻን ያወጣው ወጪ ለሌሎቹ ለጤናማ ለሆኑ ህጻናቶች እያወጣ ቤቱ ቤተሰቡ ራሱ ከፖቨርቲ ላይ ነፃ መውጣት ይችላል እና ፖቨርቲን አድረስ ማድረግ ይችላል በመድኃኒት እርዳታ።
በአጠቃላይ ከ20 ሺህ በላይ ተማሪዎች በሚማሩበት ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና ኤርትራ ተማሪዎች ማህበር ህልሙ የገዘፈ መሆኑን የነገሩን የማህበሩ አመራሮች ከግቢው ውጭ የሚገኘው የትውልደ ኢትዮጵያና ኤርትራ ማህበረሰብ ድጋፍ ለዚህ በእጅጉ አስፈላጊ እንደሆነ ነግረውናል። እንዲያ ሲሆን ሶፊያ ለምታነሳቸው አይነት ተግዳሮቶች መፍትሄያቸው ሩቅ አይመስልም።
I think one of our biggest challenges, something that I've seen over my 3 years on
executive... በሶስት ዓመት የሥራ አመራር ቦርድ የሥራ ዘመኔ እንዳየሁት አንዱና ትልቁ ተግዳሮታችን ከአካታችነት ጋር የተገናኘ ነው። በኢትዮጵያና በኤርትራ ስላሉት ሁሉም የባህል ዘርፎች ዕውቀት እንዲኖረን ማድረግና በክበባችን ውስጥ ወካይ ሰዎች እንዲኖሩን ከአንድ ብቸኛ ባህል ውክልና ተሻግሮ ሁሉም ባህል ቦታ ስለማግኘቱ ከማረጋገጥ ጋር ይያያዛል። ሁሉም በቁጥር ውስጥ በማስገባት ሁሉም ሰው ቅብሉነት እንዲሰማው የሚያደርግ አካታችነት ምህዳር እንዲኖር ከማረጋገጥ የመነጨ ነው ተግዳሮቱ።
ዩኒቨርሲቲ ኦፍ ሜሪላንድ ከ160 ዓመታት በላይ ያስቆጠረ የትምህርት ተቋም ነው። ተማሪዎች ማንነታቸውን የሚያሳዩባቸውን መርሃ ግብሮች በመደገፍ የሚታወቀው የትምህርት ተቋም ውስጥ ከሚገኙ ጠንካራ ማህበራትና ቡድኖች መካከል አንዱ የሆነው ኢትዮጵያና ኤርትራ ተማሪዎች ማህበር በተለይ በዩኒቨርሲቲውና በዋሽንግተን ሜትሮ ቀጠና ለሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን መቀራረቢያ ድልድይ ሆኖ ቆይቷል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ካቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። ወደ ቀጣዩ ዘገባ ስንሻገር ወደ ናይጄሪያ ወስደናል። የአየር ንብረት ለውጥ በሉዓላዊቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምንጊዜው የሚበልጥ አስፈላጊ ሆነዋል። በናይጄሪያ እንደ ኡበር አይነት የታክሲ ግልጋሎት የሚሰጡ 200 የኤሌክትሪክ መኪናዎችን አንድ የግል ድርጅት ከሰሞኑ አስተማርቷል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ጊብሰን ኤሚካ ከአቡጃ የላከውን ዘገባ እንግዶ እንዲህ ያቀርበዋል።
የአየር ንብረት ለውጥ በሉላዊቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምንጊዜው የሚበልጥ አስፈላጊ ሆነዋል። በናይጄሪያ እንደ ኡበር አይነት የታክሲ አገልግሎት የሚሰጡ 200 የኤሌክትሪክ መኪናዎችን አንድ የግል ድርጅት አስተማርቷል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ቺዲ ኤካ ኢንቫይብል ትራንስፖርት ተብሎ የተሰየመው የዚህ ኩባንያ የአቡጃ ቅርንጫፍ ኃላፊ ናቸው። ኩባንያቸው በአቡጃ እና በሌሎችም ከተሞች የኤሌክትሪክ መኪናዎችን አስተማርተዋል።
የካርቦንም ሆነ ሌሎች ጋዞችን ወደ አየር የማይለቁ የኤሌክትሪክ መኪናዎችን በማስተዋወቃችን አየርን የሚበክሉ ነገሮች በመቀነስ ረገድ ያለብንን ማህበራዊ ኃላፊነት መወጣታችንን እያረጋገጥን ነው።
የኤሌክትሪክ መኪናዎችን በተመለከተ አንድ ጊዜ ከተሞሉ ወይም ቻርጅ ከተደረጉ በኋላ ምን ያህል ርቀት ይሄዳሉ የሚለው ዋና ጥያቄ የነበረ ሲሆን መኪናዎቹን ለአገልግሎት በማስተማራት ላይ የሚሰሩት ቤን ኢዲካ መኪናዎቹ አንድ ከተሞሉ 400 ኪሎ ሜትር ስለሚጓዙ በቂ ነው ባይ ናቸው። ናይጄሪያን በቅርቡ ቴክኖሎጂውን በብዛት እንደሚጠቀሙም ተስፋ አላቸው።
In the next couple of years, let's say 5 years from now, 10, I could be way shorter than that.
በሚቀጥሉት 5 ዓመታት ወይም ከዚያ ባጠረ ጊዜ ሊሆን ይችላል። በርካታ ቁጥር ያላቸው ናይጄሪያውያን የኤሌክትሪክ መኪና ለመያዝ ፍላጎት ያሳያሉ ብያምናለሁ። ይህን የምልበት ምክንያት አሁን ያለው ትውልድ ከቴክኖሎጂ ጋር ያለውን ትስስርና የኑሮ ዘይቤውን በተለየ መንገድ ለመቀየር ፍላጎት ስላለው ነው።
ቻርጅ ከማድረግ ያጣቢያዎችም ሆነ ለኤሌክትሪክ መኪኖች አስፈላጊ ከሆኑ ሌሎች መሰረተ ልማቶች ጋራ በተገናኘ ያሉትን ችግሮች ናይጄሪያ የቀረፈች ሲሆን የመኪኖቹ ተቀባይነት ማግኘትም እየጨመረ ነው። ይህም ለኤሌክትሪክ መኪኖቹ አካባቢን የማይበክሉ በመሆናቸው እንደሆነ የሚናገሩት የአካባቢ ጥበቃና የመስኩ ባለሙያ ጆሴፍ ኢብራሂም እና ዳንኤል ማንቲም የኤሌክትሪክ መኪኖቹ በህዝቡ ዘንድ ተቀባይነት እንዲያገኙ መንግስትም በንቁ መሳተፍ እንዳለበት ያሳስባሉ።
We are polluting less and we are creating green jobs and we are also
አሁን ከባቢ አየሩን ብዙ አንበክልም አካባቢን የማይጎዱ የሥራ መስኮችን እየፈጠርን ነው። ለልማት በመናደርገው ጥረት አካባቢው እንዳይጎዳን ተጋለን። መንግስት ተጨማሪ አስተዋጽኦ እንዲያደርግና ኢኮኖሚውን የሚዘውረውን የግሉን ዘርፍም ድጋፍ እንዲያደርግ እንሻለን።
Government policies will go a long way to incentivize
የኤሌክትሪክ መኪናን ለመግዛት ለሚሹ በማምረት ላይ ለሚስተማሩ ወይም ከውጭ ለሚያስገቡ አካላት የመንግስት ማበረታቻ እጅግ አስፈላጊ ነው።
የፓሪስ ስምምነት ፈራሚ የሆነችው ናይጄሪያ በእንዳርፓን አቆጣጠር 2060 የብክለት መጠንን ወደ 0 ለመቀነስ ግብ አስቀምጣለች። በ2021 ያጸደቀችው የኃይል ሽግግር ቅድም ንጹህ ኃይልን ለመጠቀም ዝግጁነት እንዳለ አመላካሽ ነው። ናይጄሪያ የኤሌክትሪክ መጓጓዣ ለማስፋፋት ያላትን ህልም እውን ለማድረግም በፈጠራ የታገዙ መፍትሄዎችና ፖሊሲዎችም አስፈላጊ እንደሆኑ ተጠቁመዋል።
የሞገስ ክብር ከሰማይ ከላይ ተሰማውት ወርዶ ከመሬቴ ከድንግል ማርያም ተወልዶ በመስቀል ላይ ስላትያቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። Ya madhan ya ram ya maryam sakna bezali ho re gunur toka zwa ban san ko gari tavagna ya par hamna mitra sevaska
ድረስ አብራችሁ ስላመሻችሁ እናመሰግናለን። መርሃ ግብሩን በመምራት እስካሁን ድረስ አብሬያችሁ የቆየሁት ደግሞ ሀብታሙ ስዩም ነኝ። መልካም ምሽት።